ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ጥር 22/2014 ዓመተ ምህረት ነው። በኢትዮጵያ አቆጣጠር አብራችሁን ካመሻችሁ ቀጣዮቹን ጉዳዮች እናጋራችኋለን።
አንደኛው ከኛ በኋላ የተመረቁ ልጆች የገቡዋል የባለስልጣን ዘመዶች የባለስልጣን ልጆች ከዛም ባለፈ ደግሞ ለኛ ባንቀጠር እንኳን ስራ እድል ሊፈጠርልን ይገባል። መንግስት ደግሞ የስራ እድል የመፍጠር ግዴታ አለበት።
ስራጥነት በርካታ ኢትዮጵያን ወጣቶችን እየፈተነ ያለ ችግር ነው። ዛሬ ምሽት በሲዳማ ክልል የሚኖሩ ወጣቶችን ቅሬታ እንሰማለን።
ምክንያቱም እዛ ውስጥ አብረ ከተማሚዎቹ ጋር ስታሳልፍ እጅግ ከባድ ማለት ላይምሮ ወደ ፊልም ቢመጣ ልቦለድ የምትለው አይነት ታሪክ ይሆናል።
አውቁን የፊልም ባለሙያና በጎ አድራጊ አንተነህ ኃይሌን የሰማነው። አንተነህ በተለይ የፊልም ጥበብን ተጠቅሞ ለኩላሊት ህመም ዙሪያ ግንዛቤን በመፍጠር ይታወቃል። ስለሙያውና የበጎ አድራጎት እንቅስቃሴው አመሻሹን በጥቂቱ እንሰማለን። እኔና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። ኤልያስ አስማረ ደግሞ የድምጽና ምስል ምህንድስናውን ይከውናል። ሲሳይ ተሾመ የዛሬ የቪዲዮ አቀናባሪያችን ነው። አስቀድመን የዓለም ዜናዎችን እንሰማለን። ስመኝሽ ቆየ።
በሱዳን የወታደራዊ መንግስትን ተቃዋሚዎች ላለፉት 3 ወራት በሱዳን ያለውን ቀውስ ለማስወገድ በተባበሩት መንግስታት ድርጅት የቀረበውን ሐሳብ የማይቀበሉ መሆኑን በመግለጽ ረቡለት ሰልፍ አካሂደዋል። ተቃዋሚዎቹ በካርቱም የተባበሩት መንግስታት ጽህፈት ቤት ፊት ለፊት ባደረጉት የተቃውሞ ሰልፍ የተለያዩ የፖለቲካ ቡድኖችና ወገኖች ተነጋግረው በሱዳን ሰላማዊ ሽግግር እንዲመቻች የቀረበውን ሐሳብ በመቃወም ድምጻቸውን ማሰማታቸውን ኤኤፍፒ ዘግቧል። ሰልፈኞቹ የተባበሩት መንግስታት ይደም ወደ መጣችሁበት ተመለሱ የመሳሰሉ መፈክሮችን ሲያሰሙ እንደነበር በዘገባው ተመልክቷል። ማሊን የተቆጣጠሩ ወታደሮች ምርጫ መቼ ማካሄድ እንደሚችሉና ከእስላማዊ ወታደሮች ጋር የሚደረገውን ውጊያ እንዴት ማካሄድ እንዳለባቸው ከዓለም አቀፉ ማህበረሰብ ጋር መስማማት አልቻሉም። ማሊን በቅኝት ስርዛ የነበረችው ፈረንሳይ በማሊ የነበራትን ወታደሮች በየጊዜው እየቀነሰች ሲሆን የአውሮፓ መንግስታት የራሻ ባለሙያዎች በማሊ መገኘታቸው ያሳስበናል በማለት ወታደሮቻቸውን ከተባበሩት መንግስታት የሰላም አስከባሪ ቡድን ለማውጣት እያሰቡ ነው። እንደ አውሮፓና አቆጣጠር ከ2013 ዓ.ም ጀምሮ በማሊ የሚካሄደውን ወታደራዊ እንቅስቃሴ ስትመራ የቆየችው ፈረንሳይ የማሊን ባለስልጣናት ኃላፊዎች ሳታሳውቅ ወታደራዊ አይሮፕላን ጋኦ ከተሰኘው ሰሜናዊ የማሊ ክፍል ወደ ጎረቤት ሀገር አይቬሪ ኮስት አብራለች በማለትም ክስ አቅርቧል። በሌላ ጎን ማሊ ከራሻ ሰልጣኞች ጋር በተወሰነ መልኩ እየሰራች መሆኑን ብታምንም ዋግነር ከተሰኘውና ከራሻ መንግስት ጋር ግንኙነት እንዳለው ከሚታመነው ወታደራዊ ተቋም ጋር በትብብር እየሰራች ነው በማለት የሚቀርብባትን ክስ ግን ተቃውማለች። የባማኮ ጸጥታ ጉዳዮች አጥኚዎች እንደሚሉት የዋግነር ቡድን በማሊ አሳሳቢ የሰብአዊ መብቶች ጥሰት እያደረሱ ነው የሚለው ክስ አሳሳቢ ቢሆንም ማላውያን ፈረንሳይን ጨምሮ ከሌሎች ወታደራዊ ኃይሎችም ጥቃት እንደሚደርስባቸው ተናግረዋል። በዩናይትድ ስቴትስ የ83 አመቱ የጠቅላይ ፍርድ ቤት ዳኛ ስቴፈን ብራየር በፍርድ ቤቱ የ27 አመት አገልግሎታቸው የተራማጁ ወገን ድምጽ ሆነው ከቆዩ በኋላ በጡረታ ለመገለል የወሰኑ መሆናቸውን ማስታወቃቸው ተገለጸ። የዩናይትድ ስቴትስ ሚዲያዎች እንደዘገቡት ፕሬዝዳንት ባይደን የቀድሞ ፕሬዝዳንት ዶናልድ ትራምፕ 3 ወግ አጥባቂ ዳኞችን በመሾም 6-3 በሆነ ድምጽ የፍርድ ቤቱ አቋም ወደ ወግ አጥባቂዎቹ እንዲያዘነብል ማድረጋቸው ከተነገረ በኋላ ራሳቸው የመረጡትን ሰው ለመተካት እድሉን ያገኙ መሆኑ ተመልክቷል። ባይደን ትራምፕ እንዳደረጉት የሚመርጧቸውን እጩ ዳኞች ዝርዝር ይፋ ባያደርጉም ልክ የመጀመሪያቱን የጃማይካና የእስያ ዝርያ ያላቸውን ከማላ ሃሪስን የዩናይትድ ስቴትስ ምክትል ፕሬዝዳንት አድርገው እንደመረጡት በፍርድ ቤቱም በታሪክ የመጀመሪያቷን ጥቁር ሴት የሚሾሙ መሆኑን አስታውቀዋል። የተባሉት ሴት ማን እንደሆኑ ግን አልተገለጸም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዩናይትድ ስቴትስ ትላንት ለሩሲያ በላከችው ደብዳቤ የዩክሬንን የኔቶ አባልነት አስመልክቶ ሩሲያ ያነሳቻቸውን ጥያቄዎች የሚቀበል ምላሽ አለመስጠቷን አስታወቁ። ሩሲያ ኔቶ ዩክሬንንና ሌሎች የቀድሞ የሶቪየት አባል አገሮችን በአባልነት እንዳይቀበል ዋስትና እንዲሰጣት መጠየቋ ተመልክቷል። ምዕራባውያን አገሮች ሩሲያ ዩክሬንን ለመውረር እየተዘጋጀች ነው የሚል ስጋት ያላቸው ሲሆን ሩሲያ ደግሞ ኔቶ ወደ ቀድሞቹ የሶቪየት ህብረት ሀገሮች ሊስፋፋ ይችላል የሚል ስጋት ያላት መሆኑን እየገለጸች እንደሆነ ይታወቃል። ይህ በእንዲህ እንዳለ የዩክሬን ብሔራዊ ዘብ አባል የሆነ አንድ የ20 አመት ወታደር ትላንት አንድ ሲቪልና አራት ባልደረቦቹን ወታደሮች ተኩሶ መግደሉንና ሌሎች አምስት የሚሆኑትን ደግሞ አቁስሎ ማምለጡን የዩክሬን አገር ውስጥ ጉዳይ ባወጣው መግለጫ አስታውቋል። ድርጊቱ የተፈጸመው ከኪየቭ ደቡብ ምስራቅ 500 ኪሎ ሜትር ርቀት ላይ በሚገኝ ስፍራ መሆኑን ተጠቅሷል። የግድያው ምክንያት ባይገለጽም ዩክሬን ከሩሲያ ጋር ወታደራዊ ፍጥጫ ላይ ባለችበት ወቅት መሆኑ ተገልጿል። አድማጮች ለሰዓቱ ያስኩላችሁ ዜናዎችን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ ቆየነኝ። ተቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። አመሰግናለሁ ሀብታሙ። በሱዳን የወታደራዊ
ስመኝሽን ለዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምጽ ራዲዮ መገኛ መንገዶች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀዳሚ ጉዳይ እንሻገር። ስራአጥነት በርካታ ኢትዮጵያን ወጣቶችን እየፈተነ ያለ ችግር ነው። ዛሬ ምሽት በሲዳማ ክልል የሚኖሩ ወጣቶችን ቅሬታ እንሰማለን። ወጣቶቹ ከተለያዩ ዩኒቨርሲቲዎች ተመርቀው ለስራ ዝግጁ ቢሆኑም ስራ ለማግኘት መቸገራቸውን ይናገራሉ። ዮናታን ዘብዴዎች አነጋግሯቸዋል።
በሲዳማ ክልል በቂ የስራ እድል እንዳልተፈጠረላቸው ቪኦኤ ያነጋግራቸው ወጣቶች ተናግሯል። በክልሉ የመንግስት ሰራተኞች ቅጥር ታግደው መቆየቱንም ወጣቶቹ ገልጿል። እግዱ እንደተነሳ ከተገለጠ በኋላም ቢሆን ቅጥሩ እንዳልተከናወነም ተቆሟል። ካርባ ምንጭ ዩኒቨርሲቲ በሂሳብ መዝገባ ያዝ በ2011 ዓመተ ምህረት የተመረቀው ወጣት መብራቱ ሰለሞን በሲዳማ ክልል የሚታየው የስራ አጥነት ችግር ከሌሎች አካባቢዎች የተለየ ነው ይላል።
የስራ አጥነት ጉዳይ ያው ሁሉም ጋር ያለ የመሆኑን እናውቃለን። ነገር ግን የኛ ክልል ልዩ የሚያደርገው ነገር ያው 4 አመት ሙሉ ነው 3-2 አመት የተቀመጡ ልጆች በጣም ብዙ ናቸው። መንግስት የራሱ ምክንያት ኖሮት እገዳ ሊጥል ይችላል። ግን ጎን ለጎን የስራ እድል በማደራጀት የሚፈጠረው አለ። እሱን ራሱ ተደራጅተን እንትን እንዳንን ቢሮክራሲው በጣም ውስጥ ያለው አሰራር በጣም የሚያስጠላ ነው። የተዋወቁ ሰዎች በኮድ ነው የሚጨርሱት።
ስራ በማጣታቸው ምክንያት በኑሯቸው ላይ የተፈጠረውን ጫና ገልጸው የስራ እድል እንዲመቻችላቸው በሚጠየቁበት ጊዜም ጥያቄያቸው ሌላ ትርጉም የተሰጠው የመብት ጥሰት እንደሚፈጸምባቸውም ገልጿል።
ስራ ፈጠሩልን ወይ እያልን እንትን ስንል ማይሆን ታርጋ ለምሳሌ አሁን ህገ መንግስቱ በአንቀጽ 40 እንሱ አንቀጽ 6 እና 7 በግልጽ አስቀምጧል። እሱን መብት ዲሞክራሲያዊ መብታችን ነው እኛ እየጠየቅን ያለው። እነሱ ደግሞ ሌላ ታርጋ እየለጠፉብን እያሸማቀቁን ያለ ነው።
ከባህር ዳር ዩኒቨርሲቲ በሎጂስቲክስ እና የአቅርቦት ሰንሰለት ትምህርት በ2012 ዓመተ ምህረት በመጀመሪያ ዲግሪ የተመረቀ ወጣት ሰለሞን ሳሙኤል በክልሉ ስራ አጥቷል ከሚሏቸው በመቶ ሺዎች ከሚቆጠሩ ወጣቶች አንዱ ሲሆን ስራ ማጣት ብቻ ሳይሆን የፍትሃዊነት ችግር መኖሩንም ይናገራል።
አንደኛው ከኛ በኋላ የተመረቁ ልጆች የገቡዋል የባለስልጣን ዘመዶች የባለስልጣን ልጆች ከዛም ባለፈ ደግሞ ለኛ ባንቀጠር እንኳን ስራ እድል ሊፈጠርልን ይገባል። መንግስት ደግሞ የስራ እድል ለመፍጠር ግዴታ አለበት። ያን መስረት አርገን ሄደን ስንጠይቃቸው ሌላ ምላሽ ነው የሚሰጡን። ጸረ ሰላም አርያ አልጎ ነው የሚያስቡን። እኛ ያው በሰላማዊ መንገድ ነው ነገሮችን እየጠየቀን ያለነው።
ተምረው ከተመረቁ በኋላም ስራ አጥ መሆናቸው ለታናናሾቻቸው መጥፎ ምሳሌ መሆኑንም ገልጧል። በትውቅና ለግል ጥቅም በተዘረጋ አሰራር ምክንያት ተጎጂ መሆናቸውም ተናግሯል። ምላሽ እንዲሰጣቸው በተደጋጋሚ ላቀረቡት ጥያቄ ከዛቻና ማስፈራሪያ በዘለለ የተሰጣቸው የመፍትሄ ሐሳብ እንደለለም ገልጸውልናል።
ለአብነት ቢያነሳል አሁን የኛ ቤት 2-3 ስራ አጥ ነው ያለነው። እኔና 2 ቤቶች ያሉ እና ሌላ ቤት ደግሞ 4 ሁላ ያሉበት አጋጣሚ አለ። እና ይሄ ደግሞ አሁን ቤተሰቦቻችንም የመሰላቸት ልጆቹን ከታች ያሉትን ያለ ማስተማር እና አሁን ልጆቹ ምንድነው የሚሉት ለምን አትሄዱም ክላስ እናም ነገር ስናቸው እናንተ ተምራችሁ ምን አመጣችሁ ነው የሚሉት እና ይሄ ምንድነው የሚያሳየው ልጆች እኛን ይያዩ ነው እንግዲህ የሚሄዱት እኔ ለአብነት እኔ አሁን የቤት ታላቅ ነኝ እኔን ይያዩ ነው የሚሄዱት ከታች ያሉት እኔ ደግሞ ተምር ለሶስት አመት ቁጭ ስል እነሱም ተስፋ እየቆረጡ ነው የሚሄዱት
የሲዳማ ክልል የሥራ ክህሎትና ኢንተርፕራይዞች ልማት ቢሮ ኃላፊ ወይዘሮ ሀገረት ሲሆን አበብም በክልሉ ያለውን የሥራአጥነት ችግር ለማቃለል ሥራአጥ ወጣቶችን የመለየት ሥራ ተሰርቷል ብሏል።
እስከ 100,000 የሚሆኑ ወጣቶችን ለይተናል ሥራ የሚፈልጉትን ማለት ነው ወይም ሥራ የላቸውም የሚባሉት
ለብዙ ወጣቶችም የሥራ ዕድል ለመፍጠር ዝግጅት መደረጉንም ለቪኦኤ ተናግሯል።
92,000 ለዚህ አመት ነው ያቀድነው። ይሄን ስንል በጊዜያዊነት በየመንደሩ የሚገባውን አይደለም የቁጥርን ያለን በቋሚነት ስራ ሊፈጠርላቸው የሚችል ወጣቶችን ቁጥር ነው።
ስለዚህም የክልሉ መንግስት ገንዘብ ማዘጋጀቱን አስታውቋል።
በጥቅሉ እንደ ክልል አሁን ላይ ከ200,000,000 በላይ የሚሆን ገንዘብ ዝግጁ ይሆናል። እንደሞ ወጣቶች እየቀረቡ እየተደራጁ በመጡ ቁጥር ከዛም በላይ የመጨመር ዝግጅት አለ።
ከፍታውነት ጋር በተያያዘ የቀረበው ክስ ወይዘሮ ሀገረት ሲሆን አሉባልታ ነው ብሏል።
ምንድነው ማትቀጥሩኝ የሚል በጣም ከፍተኛ ጥያቄና ጫና ነው ያለው። ግን ደግሞ ቀጥሮ ስራ አጥነትን መቅረፍ አይቻል። የመንግስት መስሪያ ቤት ላይ መቀጠር ሲጀምር የስራ ዕድል ፈጠራ አይደለም። መንግስት መስሪያ ቤት ላይ አንድ ዜጋ የሚቀጠረው ለስራ ስለተፈለገ ነው ወይም ለህዝብ ለሚሰጥ አገልግሎት በሚፈለግ ሙያ የተዘጋጀ ሰው ስላስፈለገ ነው የሚቀጠረው። ይህ ሊሆን የሚችለው ደግሞ መደብ ሲኖር በጀት ሲኖር ነው እናም ደግሞ ለስራ ሰው ሲፈለግ። ስለዚህ አሁን ያለው አመለካከት በጣም ከፍ ብሎም የሚመጣው መቀጠር አለብን እንጂ ተደራጅተን አንሰራም የሚለው ነው። ሰራተኛም ሁሉም አካባቢ ላይ ተቀጥሮ መደቦችም ሁሉ ኦኩፓይድ ናቸው። ያሉን መደቦችም ያው ሙሉ በሙሉ በሚባል ደረጃ የተያዙ ናቸው። ደሞዝም መክፈል ከምንችለው አቅም ከዚህ በላይ መሄድም አንችልም። ለስራም ከሚያስፈልገን ቁጥር አንጻር ከበቂ በላይ ነው ሆነ ያለ።
በማህበር ተደራጅተው ለሚሰሩ ወጣቶችም ከዚህ በፊት አነስተኛ ነበረውን የብድር ጣሪያ አስጠንተው የክልሉ መንግስት ከፍ ማድረጉን ማስታወቀዋል። በሌላ በኩል ከወልቂጤ ዩኒቨርሲቲ በ2000 11 ዓመት ተመረቀ ደመረቀው አበበ ሹሬ በበኩሉ ያሰለቻቸውን ቤተሰቦችን እጅ ላለማየት የጉልበት ስራ በመስራት ላይ እንደሚገኝ ተናግሯል።
ሰፈር ሲሄድ በቃ ሰፈር ልጓደኞቹ ሁሉ ተመረቆ ምን አገኘ ምናምን ይያሉ አሁን ያሰገ ማሽማቀቅ እነሱን ያፈርኩ ሰፈር እየቀየርኩ ቀን ስራውላ እየሰራው ነው።
ከመደወላው ዩኒቨርሲቲ በ2011 ዓመት ተመረቀ በሲቪል ኢንጂነሪንግ የተመረቀው ወጣት ቶሎሳ ዋቆያ እርሱ በሚኖርበት አምቦ ከተማ የሥራ አጥነቱ ተመሳሳይ መሆኑን ይናገራል።
እስካሁን ምንም የሥራ ዕድል የተፈጠረልን ነገር የለም። አይሚክስ ተደራጁ ተብለን ተደራጅተናል። ግን የተለያየ ሪጅኖች ያቀርባሉ። አካል ጉዳተኛም ጥው ይላሉ። እነሱ ደግሞ ብዙ ሄልት የተማሩ ሰዎች አሉ እና እነሱን በማጣታችንም እስካሁን ሥራ ያገኘን ሥራ የለም። ሁለተኛ ሪዝን ደግሞ ባጀትም የለም ይሉ እና ብዙ ነገሮች አሉ ችግሮች ስራ እንዳናገኝ ማለት ነው።
ከወልቂጤ ዩኒቨርሲቲ በውሃ ምህንድስና በተመሳሳይ አመት የተመረቀችው ህይወት ተስፋዬ እስካሁን ስራ እንዳላገኘች ትገልጻለች።
እስከ ግሬት ኦፍ ቫካንሲ ሞክረን ነበር አልተሳካም። ተራይተንም ለመስራት ሞክረን ነበር እና በዛም ምክንያት ምንም አይነት ስራ ማግኘት አልቻልንም። ሰውን ተቀምጠን ያለን ከስራ የምታገኝበት ኦፖርቹኒቲ የለም ሲጀመር እኛ አካባቢ ላይ። ሲቀጥል ደግሞ የፍጥራችን መምጣት ይመስለኛል።
በማህበር ተደራጅቶ ድንጋይ በማንጠፍና አረንጓዴ ስፍራዎችን በማልማትና የከተማ ግብርና ስራዎችን ጭምር ለመስራት ጥረት ቢያደርጉም ከቀበሌ እስከ ክልል በዘመድ አዝማድ በጉቦና በትውቅ የሚሰራባቸው ዘርፎች በመሆናቸው እድል አላገኘንም ብሏል። ከባህር ዳር ዩኒቨርሲቲ በ2010 ዓመተ ምህረት በግንባታ ምህንድስና ተመረቀው የባህር ዳር ከተማ ወጣት ውብ እግዚአብሔር ገረመው በተማረበት ትምህርት ሰርቶ የመኖር ተስፋው መሟጠጡን ይናገራል።
ብዙ ቦታ ስራ ፈላልጌ በጣም ስለሆነ ብዙ አይደርሰኝም። ብዙ ሰው ነው ከአንድ መስሪያ ቤት ሁለት ሰው ስራ ሲወጣ 1,000-2,000 ሰው ስለሚወጣ በጣም ስለሆነ አይደርሰኝም።
ኢትዮጵያ ከአጠቃላይ የህዝብ ብዛቷ ከግማሽ በላይውን ከሚሸፍኑት ወጣቶች አብዛኞቹን ለስራ ለማብቃት በማለም ከጥቂት አመታት በፊት አሁን ስሙ የተቀየረው የስራ ዕድል ፈጠራ ኮሚሽን ማቋቋሟ ይታወሳል። ተቋሙን በወቅቱ የሚመሩት የነበሩት አቶ ንጉሱ ጥላሁን የዛሬ አመት አካባቢ ኮሚሽኑ ስለሚያከናውነው ተግባራት ከአሜሪካ ድምጽ ተጠይቀው ኮሚሽኑ ባለፉት ጥቂት አመታት ወጣቶችን ስራ ለማስያዝ ሲጥር መቆየቱን ጠቁመው መልካም ተግባራትንም ማከናውኑን ተናግረው ነበር። ይሁንና ዛሬም ድረስ ወጣቶችና ስራም የሚመለከቱ ተግዳሮቶችን ጠቅሰን የሚመለከታቸው አካላት ምላሽ እንዲሰጡን ያደረግነው ሙከራ አልተሳካም። ጥረታችንን ቀጥለን በጉዳዩ ላይ ባለሙያዎች የሚሰጡን አስተያየት አካተን በሌላ ዝግጅት እንመለስበታለን። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን እናመሰግናለን በመከታተል ላይ ያላችሁ ጋቢና ቪኦኤ ነው ከአሜሪካ ድምጽ ወደ ከታዩ ጉዳይ እንሻገር። በቅርብ አመታት ለተመልካች ቀርበው መነጋገሪያ ከነበሩ የኢትዮጵያ ፊልሞች መካከል አንዱ ላምባ የተሰኘው ፊልም ነው። በኩላሊት ህመም የምትሰቃይ ታዳጊ ወጣትን ህይወት ለመታደግ ቤተሰቧ የሚከፍለውን አሳዛኝ መስዋዕትነት ያስቃኛል ፊልሙ። የፊልሙ ደራሲና አዘጋጅ አንተነህ ኃይሌ ከፊልም ባለሙያነቱ ባሻገር በኩላሊት ህመም ዙሪያ ግንዛቤ ለመፍጠር ደፋ ቀና የሚል በጎ አድራጊም ነው። ቆይታችን በርዕሰ ጉዳዩ ላይ ለመንቀሳቀስ ልዩ ፍላጎት ለምን እንዳደረበት ከሚያስረዳበት ይጀምራል።
በቅድሚያ ከላምባ ፊት የኩላሊት ታማሚዎችን በአጋጣሚ አግኝቻቸው ነበርና ኢትዮጵያ ውስጥም እንግዲህ ፐብሊክ ዲያሊሲስ ሴንተር እንዴት አይኖርም በሚል በዛ ምክንያት ብዙ ሩጫ ስናረግ ነበረ ከታማሚዎቹ ጋር። ሁለት አመት ያህል ከለፋ በኋላ ነገሩ እንደማይሆን ሲገባኝ እስቲ ይሄን ታሪክ ለምንድን ነው ወደ ህዝብ ማላደርሰው ብዬ አጋጣሚ ደግሞ ዶክመንተሪ ነበር የሰራው ቀድሜ ይሄንን እውነተኛውን ታሪክ አገኘሁት። ከዶክመንተሪው ይልቅ ደግሞ በፊልም ቢቀርብ ሰዎች ይበልጥ ሊረዱት ይችላሉ ብዬ ስላሰብኩ መነሻ ታሪኩ እሱ ነው። እኛ ሁለት አመት እዛው ሳሳልፍ እኔ በጣም ከባድ ህመም ነው ያሳለፍኩት። ምክንያቱም ስለ ኩላሊት እኔ ምንም ግንዛቤው አልነበረኝም እና ታሪኩ ስላስደነገጠኝ ህዝቡ ቢያየው ግን የተሻለ ግንዛቤ ኖሮት፣ ምክንያቱም እኛ የለፋን ለብቻችን ምንም ሊሆን አልቻለም፣ ህዝቡ ጋር ግን ቢደርስ የተሻለ ነገር ያመጣል በሚል ነው እንግዲህ መነሻው የሆነው።
ጣን ኮብረን እየተቀለደን ይወጣ ነው ከቤት ጣን በትንሽ ታደረስኩ ይከታ እናባት ወጤ ተቀይሮባችሁ እንደ እሱን
ባዝናለሁ ውጤቱን እርግጠኛ
ፊልሙ እንግዲህ የኩላሊት ህመምተኛ የሆነች ወጣት ቤተሰቦች የህክምና እርዳታ እንድታገኝ ቤተሰቦቿ የሚከፍሉትን መስዋዕትነት በዋናነት ያነሳል። ፊልሙን ከተመለከቱ ወዳጆች መካከል አንዱ የገጸ ባህሪያቱ ስቃይ ተመልካቾችን ከሲኒማ ቤቱ ከወጡ በኋላም የሚከተላቸው ነው የማይጠፋ ነው ይለኛል። እንደ ደራሲና አዘጋጅ ግብህ ይሄ ነበር ወይ? ከህመምተኞቹ ስቃይ ቆንጥሮ ማዳረስ ነበር ወይ ፍላጎት? ይሄ ፊልም ቢያሳካልን ያልከው ግብስ አሳክቷል ወይ?
እውነት ለመናገር እንደው እኔም ካየሁት ውስጥ ካየሁት ስቃይ ትንሹን ነው ለህዝቡ ያደረስኩት። ምክንያቱም እዛ ውስጥ አብረህ ከታማሚዎቹ ጋር ስታሳልፍ እጅግ ከባድ ማለት ለአይምሮ ወደ ፊልም ቢመጣ ልብ ወለድ የምትለው አይነት ታሪክ ይሆናል። ለዚህ ህዝቡ እንደውም ትንሽ ታማኝነት እንዲኖረው በደንብ ነገሮቹን ቀናንሼ ነው። ሁለተኛ ደግሞ እንዳልኩ ቀድሜ ምን ነበረ እኛ በግል ዝም ብለን እንሰራለን ብለን ያሰብነው ፐብሊክ ዲያሊሲስ ሴንተር ዋጋ አስከፈለን። የራስየኛንም ህይወት እዛ ውስጥ ያሉ ሰዎችንም ጭምር ማመሰቃቀል ጀመረ። ይሄ ጉዳይ ግን ወደ ህዝቡ ቢደርስ ህዝቡ አንደኛ ቅድመ ጥንቃቄ እንዲያደርግ ነው፣ ታሞ እስኪመጣም እንዲጠብቅ ሳይሆን ይሄም አለ እንዲል። ብዙዎቻችን ዝም ባለ ዓለም ውስጥ ስንኖር የሆኑ ሰዎች ካጠገባችን እየሄዱ ምን እንደሆነ አናውቅም ነበርና ወደ ህዝቡ ለማድረስ ትልቁ አላማ የነበረው ቢያንስ እንደ ፊልም አይቶ ተዝናኖበት እንዲወጣ አልነበረም፣ የራሱን የቤት ስራ ይዞ እንዲወጣ ነው። ምክንያቱም የራሱን የቤት ስራ ይዞ ከወጣ ቢያንስ ያ ያመመውን አይምሮ ለማሳረፍ ሲል አንድ ነገር ማድረጉ አይቀርም። በዛን ወቅት ፊልሙ ላይ እንግዲህ መጨረሻ ላይ አስተውላችሁ ከሆነ የኤስኤምኤስ ቁጥር አዘጋጅተን ነበረ። እኔ እንደውም አንድ ሲኒማ ቤት ሲመረቅ አብሬ ገብቼ ይሄ ነገር ምን ሊሆን ይችላል ህዝቡ ይቀበለዋል ወይ ብዬ ገባሁና ስመለከት ፊልሙ ሲያልቅ ሰው በጣም የተላቀሰ ነው። ይወጣል ምናምን ያቆማል፣ ግማሽ ይወጣል። ግን የመጨረሻዋ ላይ ኤስኤምኤስ ማድረጊያዋ ቁጥር ስትመጣ ሲኒማ ቤቱ ጸጥ ብሎ ሁሉም ሰው ስልኩን አውጥቶ ኤስኤምኤስ ሲያልቅ ሳይ በጣም ያለቀስኩት እኔ ራሴ በጣም ደነገጥኩ። ይህን ያህል በቃ መልእክታችን አስተላልፈናል በሚልና ከዛ በኋላ ግን ያው እንደ አጋጣሚ ሆኖ ሰው ጋር እየደረሰ ወደ ስርቆቱ ሄዶ ትንሽ ነገሮቹን ተመሰቃቅለው ነበር። መልሰው ግን እንግዲህ ስርቆቱንም በመልካም ጎኑ አይተን በደንብ ወደ ህዝቡ ሀሳባችን እንዲደርስ አድርገናል። ህዝቡን በትክክለኛው ተረድቶናል ብዬ አስባለሁ።
እኮ እኔ በችግር ጊዜ ደርሻ አይደል እንዴ? አሁን እኮ ስለሚያስፈልገኝ ነው እኮ። አሁን ያስፈልገኛል እህ
ቆን መልሼ ደውላለሁ።
ከፊልሙ በፊትም ሆነ ፊልሙ ከወጣ በኋላ በህመሙ ዙሪያ በሚያተኩሩ የተለያዩ እንቅስቃሴዎች ውስጥ ተሳታፊ ነበር። ከአሁንም ነህ። እንደ ደራሲና አዘጋጅ የቻልኩትን አበርክቻለሁ፣ እንግዲህ ደግሞ ሌሎች አካላት የቻሉትን ይሞክሩ እንዳትል የሚያደርግህ ጉዳይ ምንድን ነው? በቅርብ የምትከታተለው የኩላሊት ህመምተኞች ማህበረሰብ በምን ደረጃ ላይ ይገኛል?
ያው እኔ እንግዲህ ያው ከመስራቾቹ ማለት ይቻላል ከታማሚዎቹ ውጪ ካሉት መስራቾች አንዱ ነኝ ማለት ይቻላል። ምክንያቱም ታማሚዎቹ ኦልሞስት 42 ሁሉም በሰዓት ህይወታቸው አልፏል። መጀመሪያ ከነበሩት ውስጥ የቀረው እኔ ነኝ። እንግዲህ በዚህ ጉዳይ ይሄንን ሐሳብ ይዘው ከመንቀሳቀሱት ውስጥ ማለት ነው። ይሄንን ሐሳብ እኛ ያለምነውን ወይም ደግሞ እኔ መጀመሪያ የነበረኝን ህልም ፎይታ ሳልሰጥ ወይም ደግሞ የሆነ ጥግ ደርሶ ሳላይ መውጣት አልችልም። ኦልሞስት አሁን ወደ 9 አመት ሆኖኛል እንግዲህ እዚህ ጉዳይ ላይ ስሰራና በቦርድ አባልነትም በፈንድሬዚንግም ነው ማገለግለው። አሁን ያለው በጎ አድራጎት ድርጅታችን የኩላሊት ህመምተኞች እጥበት በጎ አድራጎት ድርጅት ትልቁ አላማው ምንድነው? ታማሚዎች በስራችን አሉ። እነሱን ህክምና እንዲያገኙ በተቻለ መጠን ገንዘብ እየሰበሰብን ምክንያቱም ዘርፍ ውስጥ የሰራነውን ሆስፒታል ከመንግስት ጋር ተባብረን አስረክበናል። ሌላም ቦታ ላይ በየቦታው የተገሳቀሰን እርዳታ እየሰበሰብን በቋሚነት በተቻለ መጠን እነዚህ ሰዎች ተረድተው እስከማይደርስ እኔ እንግዲህ ከዛ ቦታ የመውጣቱን ማሳብ የለኝም።
ከፊልም ባለሙያውና በጎ አድራጊው አንቶኒ ሄሊ ጋር ያደረኩት ዘለግ ያለ ቃለ ምልልስ በነገ ምሽት የጋቢና መዝናኛ ይቀርባል። ልታዳምጡት እንጋብዛለን። ለአሁኑ አንተነህን በእናንተ ስም በእጅጉ አመሰግናለሁ። ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። ቀጣዩ ዘገባ ደግሞ የስመኝሽ የቆየ ነው። የጎዳና ላይ አትሌቲክስ የሆነው ታላቁ ሩጫ ከ21 ዓመት በኋላ አረንጓዴ ዘመቻዎችን በመቀላቀል በአካባቢ ጥበቃ ዙሪያ ግንዛቤ ለማስፋት እንቅስቃሴ ጀምሯል። ይህ እንቅስቃሴ ምን እንደመሰለና በህብረተሰቡ ዘንድ ስለሚኖረው ተጽዕኖ እንዲነግረን ትናንት በታላቁ ሩጫ የኦፕሬሽን ዳይሬክተር የሆነውን ዳግም ተሾመን ጋብዘነው ነበረ። የዚያ ቃለ ምልልስ ተከታይ ክፍል በመቀጠል ይሰማል።
የኤሌክትሪክ መኪናዎችን መጠቀም በዘመቻቸው ውስጥ አካተቱ መገኘቱ ምን ያክል ነው በኢትዮጵያ ውስጥ?
እንግዲህ አሁን ላይ በጣም ብዙ ላይ ሆኖ ይሻላል። የኛ ሙድድር መስራች ኃይሌ ገብረስላሴ በማራቶን ሞተር ዘንድሮ ያስመረቀው የኤሌክትሪክ መኪናዎች መገጣጠሚያ አለው እና በተቻለ የተወሰኑ በየአመቱ ያው እየተመረተ ወደ ገበያ ይገባል። ግን አሁን ኢትዮጵያ ውስጥ አቬለብል ስለሆነ ብቻ ሳይሆን ያንን ማስተዋወቅ የፈለግ ነው አማራጮቹ እንዳሉ ሰዎች ወደዛ ምርጫ እንዲገቡ አሁን ሳይኖር መማር ከጀመሩ አክሰሲቢሊቲው ሲኖር ምርጫቸውን ወደዛ እንዲያደርጉም ይረዳል። ይሄ አሁን በጣም በቅርበት መኖርም የለበትም። ግን ደግሞ አማራጮች አሉ። ይሄ የተኳስ ኩልሽ ሁለት ድርጅቶች አሉ። ከዛ በተጨማሪም ሌሎችም የመኪና አምራች ድርጅቶች ወደዚህ እየሄዱ ስለሆነ በአጠቃላይ በዓለም ላይ ይግን ኢትዮጵያ ውስጥም እንደ ህግ ወጥቷል። እነዚህ ከ2000 ዓመተ ምህረት በፊት የተመረቱ መኪናዎች፣ በነዳጅ የሚሰሩ መኪናዎች ኢትዮጵያ ውስጥ የሚገቡበት መንገድ በጣም እየቀነሰ እንዲመጣ ከመደረጉም አኳያ ብዙ ድርጅቶች ወደ ኤሌክትሪክ መኪና ወደ ማስመጣት እየሄዱም ነው እና ወደፊት ከ2-3 ዓመት በኋላ ደግሞ በደንብ አቬለብል ይሆናል ብለን እናስባለን።
ይሄ የመጀመሪያ ጊዜያችሁ ነው ይህንን የአረንጓዴነት ዘመቻን ወይም አረንጓዴ ሩጫን በታላቁ ሩጫ ላይ ስትተገብሩና ከዚህ በኋላ በሚኖሩት ውድድሮች ላይም ይሄ ነገር ተግባራዊ ይደረጋል ወይ?
በአመት ውስጥ ከ6-10 ውድድሮች እናካሄዳለን። ግን በዋናነት የምንጠቅሳቸው 3 ትልልቅ ውድድሮች ነው። አንዱ ታላቁ ሩጫ በኢትዮጵያ 10 ኪሎ ሜትር የድርጅቱ የስያሜው ውድድር እሱ ነው። በየአመቱ ህዳር ላይ የሚካሄደው ዘንድሮ ጥር ላይ ነው የተካሄደው። የፊታችን የካቲት ደግሞ የምናካሄደው ሀዋሳ ከተማ ላይ ዘንድሮ ለ13ኛ ጊዜ የምናደርገው የግማሽ ማራቶን ውድድር አለን። መጋቢት ደግሞ የምናደርገው በየአመቱ የሴቶችን አቺቭመንት ኢትዮጵያውያን ሴቶችን ደግሞ ትልልቅ ስራ የሚሰሩ ሴቶችን የምንዘክርበት የሴቶች ብቻ የ5 ኪሎ ሜትር ሩጫ አለን። እነዚህን ነገሮች ቢያንስ በየአመቱ እነዚህ 3 ትልልቅ ውድድሮቻችን ላይ እንተገብራቸዋለን። ይሄንን ሁሉም ውድድሮቻችን ላይ መተግበር ብዙ ነገር ለእኛም ያቀለልናል። ለምሳሌ ምዝገባን በስልክ ማድረግ የትኛውም ውድድር ላይ የሚሳተፍ ተሳታፊ በስልክ ቢመዘገብ ተሳታፊው ይቀለዋል፣ እንዳዘጋጅ እኛም ይቀለናል እና ያንን ሁሉም ውድድሮቻችን ላይ ነው የምንተገብረው። ግን ደግሞ በትልቁ የዚህ የሀዋሳ ሩጫና የሴቶች ሩጫዎቻችንም ላይ እናደርገዋለን።
የአየር ንብረት ለውጥና ለውጡ የሚያስከትላቸው ተጽዕኖች በኢትዮጵያም ባለም ደረጃም በርካታ ለውጦችን ተጽዕኖችን እያደረሰ ያለ ነገር ነውና ታላቁ ሩጫ ይሄንን ዘመቻ መጀመሩ እንደው በአጠቃላይ የአየር ንብረት ለውጥን ለመዋጋት ወይም ደግሞ ህብረተሰቡ ከለውጡ ጋር ተላምዶ ኑሮውን የሚያስተካክልበት መንገድ ከመፈለግ አኳያ ምን አስተዋጽኦ ያደርጋል?
እንደ ታላቁ ሩጫ ካስቀመጥናቸው መርሆች አንዱ ለህብረተሰቡ ጠቃሚ የሆኑ መልእክቶችን ማስተላለፍ። ስለዚህ ሩጫዎች ደግሞ እንደ የህዝባዊ ሩጫዎች እነዛን መልእክቶች ለማስተላለፍ በጣም የሚጠቅሙት። ምክንያቱም 20,000 ሰው ሲወጣ ውድድሩን ለመሳተፍ በአንድ ጊዜ ለ20,000 ሰው መልእክት ስንነግር 20,000 ሰው ብቻ አይደለም የሚሰማው። ወጣቶች ከሆኑ ለወላጆቻቸው ይነግራሉ፣ ወላጆች ከሆኑ ለልጆቻቸው ይነግራሉ። እንደ ቤተሰብ ነው የቤተሰብ ውድድር ስለሚሆን ብዙ ጊዜ ብዙ መልእክቶችን በእንደዚህ አይነት ውድድሮች ማስተላለፍ እንችላለን ብለን እናስባለን እናስተላልፋለን። ብዙ ኢምፓክቶችንም በተለያዩ አመታት ባደረግናቸው ውድድሮች ባስተላለፍናቸው መልእክቶች አይተናቸዋል። እና ይህን ነገር መጀመራችን የእውነትም ከ2-3 አመት በኋላ በደንብ ህብረተሰቡ ላይ ትልቅ ተጽዕኖ የሚያሳድር ትልቅ ደግሞ የአስተሳሰብ ለውጥ የሚያመጣ የአኗኗር ዘይቤውንም በደንብ የሚያሻሽል አይነት መልእክት ነው። ውድድራችንም ላይ ይህንን ማድረጋችን ለህብረተሰቡም እንደኛም እንደ ውድድር አዘጋጅም በጣም ይጠቅማል ብዬ አስባለሁ።
እንግዲህ ዳግም ታላቁ ሩጫ የአካባቢ ጥበቃን ግንዛቤ ለመፍጠር የጀመረውን ተነሳሽነት አስመልክቶ ለአድማጮቻችን ማብራሪያ ስለሰጠልን በጣም ነው የምናመሰግነው።
እኔም አመሰግናለሁ።
የቀድሞ የዩናይትድ ስቴትስ ፕሬዝዳንት ጂሚ ካርተር እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት እጅግ አስከፊ ደረጃ ላይ ደረሰ ካንሰር እንዳለባቸው ከተነገራቸው በኋላ በሰጡት ጋዜጣዊ መግለጫ ላይ ህይወታቸው ከማለፉ በፊት አንድ ሊያሳኩት የሚሹት ግብ እንዳላቸው እንዲህ ሲሉ ነበር የተናገሩት።
የመጨረሻው የጊኒትል እኔ ከማለፌ በፊት እንዲሞት ነው የምፈልገው።
ከስድስት አመታት በኋላም ካንሰርን ጨምሮ ከሌሎች የጤና ችግሮች ጋር የሚዋጉት የ97 አመቱ ካርተር ያቋቋሙት ማዕከል ጊኒትልን ለማስወገድ ታሪካዊና ወሳኝ የሆነ ስኬት ደረጃ ላይ ደርሷል። አዳም ዌይስ በካርተር ማዕከል ውስጥ የጊኒትል ማስወገድ እንቅስቃሴ ዳይሬክተር ናቸው።
We are pleased to mention that there are only 14 human cases.
እንደ አውሮፓውያን አቆጣጠር በ2001 ዓመተ ምህረት ማብቂያ ድረስ በበሽታው የተጠቁ 14 ሰዎች ብቻ እንደነበሩ ስናውቅ ደስታ ይሰማናል። የአመት ከተጀመረም እስካሁን የተመዘገበ በሽተኛ የለም።
አዳም ዌይስ ይህ በሰው ልጅ ታሪክ ውስጥ በበሽታው ዙሪያ የተመዘገበ እጅግ ዝቅተኛው አሃዝ ነው ይላሉ። ይሄ ወሳኝ የሆነ ስኬት ታዲያ በአለም ላይ የጠፋው ሁለተኛ በሽታ የሚለው ደረጃ ላይ ደርሷል። አዳም ዌይስ በድጋሚ
So every year more than 3 million people were suffering from guinea worm and today to be able to
በየአመቱ ወደ 3 ሚሊዮን የሚጠጉ ሰዎች በዚህ በሽታ ይሰቃዩ ነበር። ዛሬ ግን በመድር ላይ ከሚገኙ 8 ቢሊዮን ከሚደርሱ ህዝቦች መካከል 14 ሰዎች ብቻ ናቸው በበሽታው የተጠቁት ብለን መናገር ይችላል።
ይህንን ሁኔታ ልዩ የሚያደርገው ደግሞ በሽታው 48 ከመቶ የሆነውን ቅናሽ አስመዘገበው ዓለም በኮቪድ-19 ወረርሽኝ በመትናጥበት ባለፈው አመት መሆኑን ይላሉ።
The national programs have remained almost entirely operational.
የጊኒትልን ለማጥፋት በብሔራዊ ደረጃ ሲሰራ የነበረው መርሃ ግብር በወረርሽኝ ወቅትም ቢሆን ሙሉ በሙሉ አገልግሎት እየሰጠ ነበር።
ወይስ የጊኒትልን ለማስወገድ የሚደረጉት እንቅስቃሴዎች በውጭ ሀገር ዜጎች ሳይሆን በሀገሬው ማህበረሰብና የአካባቢ ሰዎች የውሃ አቅርቦትን እንዲጠብቁ በማድረግ ላይ የተመረኮዙ ናቸው ይላሉ። እሳቸውን ሀሳብ የደቡብ ሱዳን የጤና ሚኒስቴር የጊኒትልን ማስወገድ እንቅስቃሴ ዳይሬክተር የሆኑት ማኮይ ለጎራም ይስማሙበታል።
በማህበረሰብ ደረጃ ጠንካራ የሆነ ግብረ ኃይል ገንብተናል። በማህበረሰቡ ውስጥ መንቀሳቀስ የሚችል መርሃ ግብር መሆኑንም አረጋግጠናል። ዕለት ተዕለትም ይሄ መርሃ ግብር ማህበረሰቡ የራሱ መሆኑን ተረድቶ ባለቤት እንዲሆን እንሰራለን።
በአንድ ወቅት 80 ከመቶ የሚሆነው የዓለም የጊኒትል በሽታ ተጠቂዎች በደቡብ ሱዳን ነበር የሚገኙት። በእርስ በርስ ጦርነት ወቅት በደቡብ ሱዳን የቀጠለው እንቅስቃሴን ታዲያ እንደ አውሮፓውያን አቆጣጠር በ2021 ዓመተ ምህረት ማብቂያ ላይ በሀገሪቱ 4 ተጠቂዎች ብቻ እንዲቀሩ አድርጓል። ማኮይሎ ጎራ በድጋሚ
በደቡብ ሱዳን ይህን ማድረግ ከቻልን የትም ቢሆን ማድረግ እንችላለን ብዬ ማመንሻለሁ።
ማሊ ኢትዮጵያና ቻድ አንዳንድ ካሜሮን አካባቢዎችን ጨምሮ የጊኒትል የሚገኝባቸው ቦታዎች ናቸው። እንቅስቃሴው ስኬት ቢያስመዘግብም ተግዳሮቶች እንደነበሩበትም የታርተር ማዕከል የጊኒትል ማስወገጃ እንቅስቃሴ ዳይሬክተር አዳም ዌስ ያስረዳሉ።
አርማቶቻችንና ተመልካቾቻችን ቀደም ብላችሁ ያያችሁት በዩናይትድ ስቴትስ አትላንታ ግዛት የሚገኘው የካርተር ማዕከል የጊኒትል በሽታ ለማስወገድ ስላደረገው እንቅስቃሴ የሚናገረውን የኬም ፋራሃን ዘገባ ነው። ኤደን ገረመው ነበር ያቀረበችላችሁ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። ሀብታሙ ስዩም አብሬያችሁ ነበርኩ። መልካም ምሽት።